ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ
ሰላም ሰላም ያገር ልጆች እንዴት ከረማችሁ? ለመላው ኢትዮጵያውያን እንኳን አደረሳችሁ። መጪው ዘመን የሰላምና የፍቅር የሥራና የእድገት የደስታና የፍሬ ይሁንልን አሜን። በ2015 መቋጫ አሁር ላይ ሆነን ከምድር እስከ ህዋ ፕሮግራማችንን ጀመርን። እናንተም ውድ ጊዜያችሁን ሰጣችሁ ያደመጣችሁን በመሆኑ ከልብና መሰግናለን። አሁንም አብረን እንቆይ። የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ ነኝ። በባለፈው ሳምንት ፕሮግራማችን በጂኦዴሲና ጂኦዳይናሚክስ ውስጥ የቅየሳ ምንነትና አይነቶቹን፣ የቅየሳ መሳሪያዎችን፣ የቅየሳ ሙያ ከህዋ ሳይንስ ጋር ያለውን ተዛምዶ ለመቃኘት ሞክረናል። ነገር ግን በጊዜ እጥረት ምክንያት ሐሳቡን ሳንቋጨው ነበር ለዛሬ ያሻገርነው። ዛሬም የዚህን ርዕሰ ጉዳይ ተከታይ ክፍል ይዘን ቀርበናል። ባለፈው ማብራሪያ በመስጠት አብረውን የነበሩት የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ሁለት ተመራማሪዎች ዛሬም አብረውን ይቆያሉ።
ናትናኤል አገኘው እባላለሁ። የመጣሁት ከስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ሲሆን በዛው ውስጥ ከሚገኝ ዲፓርትመንት ማለትም በጂኦዴሲና ጂኦዳይናሚክስ ዲፓርትመንት ውስጥ ተመራማሪ ነኝ።
አመሰግናለሁ። እኔ ወንደሰን ምንዳውን ስባል በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ስር በሚገኘው የጂኦዴሲና ጂኦዳይናሚክስ መሪ ስራ አስፈጻሚ ስር ተባባሪ ተመራማሪ ነኝ።
በባለፈው ፕሮግራም መጨረሻ
አሁን ይሄ ግራቪሜትር ወይም የመሬትን ስበት መለካት አሁን ላለው ለሰው ልጅ ምን አገልግሎት ስለሚሰጥ ነው እንደዚህ አጥብቆ ሳይንቲስቶቹ እንዲሰሩበት ያደረገው
የሚለውን ጥያቄ አንስተን ነበር ምላሽ ሳይሰጠው ያቆየ ነው። ከዚህ ጥያቄ ምላሽ እንጀምራለን። አቶ ናትናኤል አገኘው፣
እነዚህ የግራቪሜትሪ ዳታዎች ወይም መረጃዎች እንበላቸው ብዙ ጥቅም አላቸው። በነገራችን ላይ መነሻው ምንም እንኳን ግራቪቲ መለኪያ ነው ብንልም ግራቪቲ ግን የሚለካው ወይም የግራቪቲ ለውጥ የመጣው ግን በማስ ነው። ራሱ ግራቪቲ የሁለቱ ኤርክራፍት ርቀት ልዩነት የመጣው በምንድን ነው ብዬ ነበር፣ በግራቪቲ ብዬ ነበር። ግራቪቲ ራሱ በምንድን ነው የሚለያይ ሲባል በመሬት ማስ መቀያየር ነው ወይም ሞመንት ነው ተባለ። የመሬት ማስ ደግሞ በአብዛኛው ከቨር የተደረገ ወይም የተሸፈኑ በምን ነው? በውሃ ነው። እንደሚታወቀው አብዛኛው መሬታችን በውሃ ነው።
አውቶማቲካሊ በሽፋኑ ከሆነ ሶስት
አራተኛ ውሃ ነው። ስለዚህ ያ ማለት አብዛኛውን የመሬት ክፍል ከቨር የሚሸፍኑት ውሃማ አካል ከመሆኑ አንጻር ያ የግራቪቲ ለውጥ የመጣው የውሃ አካላት በመለያየታቸው ነው የሚል ሀሳብ ሽመጣ። ስለዚህ በጣም የግራቪሜቲ ሳተላይት ወይም ደግሞ የግራቪቲ ዳታ በጣም የሚጠቅመው የውሃማ አካላቶችን ምን ለማድረግ ነው? ለመከታተልና ማፕ ለማዘጋጀት ወይም ካርታ ለመስራት ነው ማለት ነው። ለምሳሌ ከ2002 ጀምሮ ያለውን እስካሁን ድረስ ያለውን የኢትዮጵያ ውስጥ ያለውን መሬት ላይ ያለውን ውሃ
ሀይቆች፣ ወንዞች መሳሰሉ
አጠቃላይ እሱ ሰርፌስ ዋተር ነው የሚባሉ እነዚህ መሬት ላይ ያለ አጠቃላይ ውሃ ማለት የብዙ ነገሮች ውጤት ነው። ከላይ የሚታየው ማለት ነው። ሁለተኛ ደግሞ ግራውንድ ዋተር ራሱ አለ፣ ከመሬት በታች ያለ ውሃ አለ። ይህ ውሃም የዚሁ የመሬት ውሃ አካል ነው። የአፈር እርጥባማነት ይህም አለ። እነዚህን ነገሮች አጠቃላይ በአንድ ላይ አድርጎ ከ2002 ወይም ግራቪሜትሪ ሳተላይት ከፈጠረ ጀምሮ ያለውን እያንዳንዱ ቦታ ላይ ያለውን የውሃ መጠን መለያየት ለመለካትና ለመወሰን ይጠቅማል ማለት ነው። ይሄ ለብዙ ጥቅም ይጠቅማል። አንደኛ ድርቅ የት አካባቢ እንደሚከሰት ወይም ደግሞ ድርቅ የት አካባቢ እንዳለ ለመገመትና ለመተንተን ቀድሞ ጥንቃቄ ለማድረግም ይጠቅማል። አጋጣሚኛ እዚህ እኔና ጓደኛ የወንዶሰን በዚህ ዙሪያ አንድ ምርምር እየሰራ ነው። በቅርቡ ምናልባት ይታተማን ተብሎ የሚጠበቅ ስራ ነው።
እዚሁ ላይ እንዲያነሱልኝ የፈለግኩት ነገር ሁለቱ መንትዮች ሳተላይቶች በመካከላቸው ያለው ርቀት መለያየት ከተፈጠረ የግራፊቲ ውጤት ነው ተብሏል። ምናልባት ይሄ ነገር ከመሬት ባላቸው ርቀት ጋር አያያዝም? ሳተላይቶች ከመሬት ባላቸው ርቀት የመሬት ስበት ወይም ግራቪቲ ተጽዕኖ የለውም?
እንደሚታወቀው የግራቪሜትሪ ሳተላይቶች ብቻም ሳይሆን እንደ አጠቃላይ ሳተላይቶች በሙሉ ከመሬት ያላቸው ርቀት ኦርቢት ተለክቶ ሲሰጣቸው የራሳቸው ምክንያት አላቸው። አንዳንድ ሳተላይቶች በጣም ለመሬት ቀረብ ብለው ይቀመጣሉ። እነዚህ ዝቅተኛ ኦርቢት ላይ የሚባሉ ሳተላይቶች ማለት ነው። ይህ የሚደረግበት ምክንያት ወደ መሬት በቀረቡ ቁጥር ሞር እንዲፈጥኑ ያደርጋል። ይህ ምን ማለት ነው? ፑሊንግ ፎርስ ወይ ደግሞ የነገሮችን የመጎተት እንትናቸው እየጨመረ ይመጣል። ግራቪቲ እነዛን ኦርቢቶች ወይም ሳተላይቶች ወደ ራሷ ትስባለች ማለት ነው። አትራክሽን ፎርስ ይባላል ወይም ግራቪቲ ፎርስ። ያ አትራክሽን ፎርስ በጣም እየጨመረ ሄደ ማለት እነዚህን ሳተላይቶች በኦርቢታቸው ዙሪያ በጣም እንዲፈጥኑ ያደርጋቸዋል ማለት ነው። በጣም ፈጠኑ ማለት መሬት ላይ ያለን አንድ አካል በሳምንት ወይ በወር ወይም እንደዚህ በሆነ ታይም ኢንተርቫል ጊዜ ውስጥ እንዲመለከቱት ያደርጋል ማለት ነው። አንዳንድ ነገሮች በየሳምንቱ የሚቀየር ይኖራሉ አይደለም? በየሳምንት የሚቀየርን አካል ለመሬት ቀረብ አድርገህ ኦርቢት ካልሰጠኸው ራቅ ያለ ከሆነ በአመት አንዴ ብቻ መሬት የሚዞሯት ከሆነ አንድን መሬት ላይ ያለችኝ ያለንባትን ቤት አንዷ ሳተላይት በአመት አንዴ ብቻ ልትመለከታት ትችላለች ማለት ነው። ኦርቢቱ ዝቅ ባለ ቁጥር ፑሊንግ ፎርስ ወይም የመጎተት አቅሙ ወይም ደግሞ የአትራክሽን ፎርሱ ስለሚጨምር ስለዚህ ሞር እንዲፈጥኑ ያደርጋቸዋል ማለት ነው። ሞር ፈጠኑ ማለት ቶሎ ቶሎ የመሬት መረጃ ይሰጣሉ ለሰው ልጅ ማለት ነው። ቼንጅ ለሚያጠና ሰው ለውጥ ላይ መሬት ላይ ለምሳሌ ምን ያህል ለውጥ ነው እየተደረገ ያለ የሚለው በእኛ ትምህርት ቼንጅ ዲቴክሽን ነው የሚባለው። ለእንደዚህ አይነት በጣም ያግዛሉ ማለት ነው። እውነት ነው፣ ግራቪቲ ተጽዕኖ አለው በዚህ ጋር። ከፍ እያሉ በሄደ ቁጥር ፍጥነታቸው እየቀነሰ ወይም ደግሞ እነዚህ በኦርቢታቸው የሚዞሩበት ፍጥነት እየቀነሰ ይመጣል፣ ተጽዕኖ እየቀነሰ ስለሚመጣ ነው።
የሳና ህዋ ሳይንስ ወይም የስፔስ ሳይንስን ግንኙነት ተመለከትም። የሳ ላይ የምናነሳቸው ነገሮች ይኖሩናል እና የቅየሳ አስተዋጽኦ ምንድን ነው? ለምንድን ነው የምንጠቀመው ቅየሳን? አጠር አድርገው በአጭሯ መልስ ይስጡኝና ወደ ሌላኛው ጥያቄ ሄዳለሁ። አቶ እንደሳ፣
እንግዲህ የተናገርኩት የቅየሳን በሁለት መከፈል ብቻ ነበረ። ቅየሳ በነገራችን ላይ እንግዲህ በብዙ ይከፈላል። ለምሳሌ በምንገለገልበት መሳሪያዎች ላይ በቅየሳው ሙያ መስክ ላይ ተመስርቶ፣ በቅየሳው አላማ ተመስርቶ፣ በቅየሳው አይነት ወይም ኦብጀክቲቭ ላይ ተመርኩዞ ይከፋፈላል እና እያንዳንዳቸው ውስጥ የራሱ የሆነ አስተዋጽኦዎች አሉት ማለት ነው። አስተዋጽኦ ባልከኝ ነገር ላይ ነው። በዋናነት ቅየሳ ግን ከትርጉሙ እንደተናገር ነው በሶስት እና ሁለት ዳይሜንሽን በምድራችን ገጽ ላይ እና ከበታች ከላይ ሆኖ ሰው ሰራሽም ሆነ ተፈጥሮ ነገሮችን ቦታ የምንለካበት ነው ማለት ነው። ለካርታ ስራ የሚውል ማለት ነው። በሌላ መልኩ ያው በካዳስትራል ሰርቬይንግ ላይ ወይም በካዳስትራል ቅየሳ ላይ የመንግስትም የግልም የህዝብም የመሬት ሀብት ለክቶ የወሰንን ግጭት ለማስቀረት የሚረዳን ነው። ካርታዎችን ለመስራት ነው። ለኢንጂነሪንግ ፕሮጀክቶች የመረጃ ግብአትን ለማዘጋጀት የሚጠቅመን ነው። አንድ የኮንስትራክሽን ስራ ሲጀመር አሻራውን የሚያሳርፍ የቅየሳ ምህንድስና ነው ማለት ነው። ቅየሳ ቀድሞ ቦታውን ዝግጁ ያደርገዋል። እያንዳንዳቸው ህንፃዎች የሚያርፉበት፣ መንገዱ የሚያልፍበት ወይም ደግሞ ካርታ ተሰርቶ የሚቀርብበት ሊሆን ይችላል። እያንዳንዳቸውን ነገሮች ቦታ ቦታቸውን የሚይዙበትን አዘጋጅቶ የሚያቀብል ማለት ነው ቅየሳ። በዚህ መልኩ አስተዋጽኦአቸው ሰፊ ነው።
በአጭሩ ከትልልቅ ነገሮች እስከ ተራ ህንፃ ስንሰራ ያለ ቅየሳ የሚሆን ነገር የለም። ከመሬት ጂኦግራፊ ጋር አስማምቶ እንዲሰራ አስቀድሞ ቅየሳ ያስፈልጋል። ያለበለዚያ ለምሳሌ የመሬቱ ተዳፋትነት፣ ገደልነት ይሄ ሁሉ ቅየሳ ቀድሞ ካልተሰራ
በትክክል
ህንፃው የመናድ ያለመርጋት መሬቱ የመንሸራተት ብዙ ነገር ሊያጋጥም ስለሚችል ቅየሳ በጣም ወሳኝ ነገር ነው ወደሚለው ይወስደናል። ራዳር ብዙ ጊዜ ከሀገር ደህንነት ጥበቃ ጋር ነው የምናያይዘው። ድንበር እንዳይደፈር፣ የሌላ ሀገር አውሮፕላኖች ያለ ፈቃድ ወደ አንድ ሀገር ውስጥ እንዳይገቡ፣ እነኝ መሰሎች ነገር ነው ስናያይዘው የሚታየው። ራዳር ራሱ ቴክኖሎጂው ምንድን ነው ከሚለው እንነሳና እስኪ ለምን እንገለገልበታለን፣ ምን ምን ክፍሎች ሳሉት የሚለውን አጠራጠር እያደረግን እስኪ አቶ እንደሳ።
ራዳር በመሰረታዊነት ትርጉሙ በጣም የታወቀና አክቲቭ የሆነ የማይክሮዌቭ ጨረርን በመልቀቅ የመረጃ ወይም ምስል የመቀበል የማግኘት ዘዴ ነው። ማህበረሰባችን ውስጥም ጠልቆ የገባው ምልከታ መልካም ነው። በደህንነቱ ዙሪያም የሚያገለግል ራዳር የሚባል አለ። ይሄ አይነቱ ራዳርም በራሱ ራዳር ይባላል። ምንድን ነው? ድንበርን ለመጠበቅ የምንገለገልበት ምድር ላይ የሚተከል የመሳራ አይነትም ራዳር የሚባል አለ። አሁን ምን እናገረው የራዳር አይነት ደግሞ በስፔስ ቴክኖሎጂ ላይ አስተዋጽኦ የሚያደርገው በሳተላይት ቦርዶች ላይ በመለጠፍ ወይም በመንጠልጠል 500 እና 700 ኪሎ ሜትር በላይ ሳተላይቶች በማስወንጨፍ እዛ ላይ ተጣብቆ ምድራችንን ወደታች በመመልከት የራዲዮ ኢሜጂንግ ሲስተም ወይም ደግሞ ማይክሮዌቭ ሬንጂንግ የምንለውን የጨረር አይነት በመላክ ጨረሩ የምንፈልገውን ታርጌት በመምታት ሲመለስ ያንን ጨረር በመሰብሰብ ምን አይነት ምስል እንደሆነ የምናገኝበት ዘዴ ወይም ደግሞ መሳሪያ ነው ማለት ነው ራዳር ባጭሩ።
አይነቶች አሉት ራዳር ስንል አሁን ተቆም ማረጉን ይሄኛው ምናወራው ሳተላይት ላይ የሚገጠመው መሬት ላይ የሚተከለው ያሉኝ ነገር አለ። ራዳርና ሌሎች ተዛማጅ ነገሮች ካሉ ምናልባት ሳር ኢንሳር የሚባሉ ነገሮች ምን ምን ናቸው እነኚህ ነገሮች?
ራዳር እንግዲህ እያንዳንዱ አጭር የሆነ ጨረር የሚለቅ ሳተላይት ላይ የሚጣበቅ ወደ ታርጌት ጨረር በመልቀቅ ከዛ የሚመለሰውን ጨረር በመሰብሰብ ምስል የሚሰራ ነው ብለናል። ይህ ራዳር ወይ አንድ ሳተላይት ላይ ተጣብቆ ወይ ሁለቴ ሶስቴ በመደጋገም የሚነሳ ምስልን ይሰጠናል። ሁለት ምስልን ስለ አንድ ነገር ብቻ ሁለት ምስል በማወዳደር የምናገኘው አይነት ነው። ወይም ደግሞ በሁለት ሳተላይቶች ላይ በመንጠልጠል በአንድ ጊዜ ምስልን መቀበል የሚችል ቴክኒክ ነው። በመሰረቱ ራዳር ማለት ባጭሩ ራዲዮ ዲቴክሽን ኤንድ ሬንጂንግ ይባላል።
ምህጻረ ቃል
ሳርም እንደዛው እንደዚሁ ምህጻረ ቃል ነው። ሲረዝም ሲንተቲክ አፐርቸር ራዳር ይባላል። እሱም ራዳር አለው። ራዲዮ ማይክሮዌቭ በመልቀቅ ከምድራችን ላይ የሚገኝ የምስል አይነት ነው። ባጭሩ ራዳር ምንድን ነው? ሳር ምንድን ነው? ርቀትን ለመለከት የምንጠቀምበት የመሳሪያ አይነት ነው ማለት ነው። እና ጨረሩ ሄዶ ታርጌቱ መጥቶ የሚመለስበት የጊዜ መዘግየት ከራዳሩና ከታርጌቱ መካከል ያለውን ርቀት ይወስናል ማለት ነው።
ምናልባት ይሄ ቴክኖሎጂ ያደገ የመጣ የቅርብ ጊዜ ቴክኖሎጂ ነው ብዬ ገምታለሁ። ይሄ ቴክኖሎጂ ለመጠቀም ምን ምንድናቸው የሚያስፈልጉ? ለምሳሌ እንደኛ ሀገር በማደግ ላይ ያለች ሀገር ነች ያለችን፣ ቴክኖሎጂ ብዙ አላደገም፣ ሳተላይቶች የሌለን ሀገር ነን። ባለፈው የመሬት ምልከታ ሳተላይት ከመላካችን ውጪ አብዛኞቹ በድጋፍ በክራይ በምናምን ነው የምንጠቀሙና ምን ቴክኖሎጂ ያስፈልገናል?
እንግዲህ በዚህ ላይ አሁን ባለፈው የሀገራችን የመሬት ምልከታ ሳተላይት ማስወንጨፋ ይታወቃል። ይሄና ራዳር ግን በተወሰነ መልኩ ይለያያሉ። ራዳር አክቲቭ የሆኑ ሳተላይቶች የሚታጠቁት የመሳሪያ አይነት ነው። ምክንያቱም ይሄ በሌሊትም በቀንም ከምድር የሚወጣ የእንፋሎት አይነት የጭስ አይነት የሚወጣ የዳመና ሽፋን አለ፣ ዝናብ እንደዚህ አይነቱን ሁሉ ጥሶ አልፎ መረጃ መሰብሰብ የሚችልበት ነው። ይሄ ደግሞ ከማንኛውም የሪሞት ሴንሲንግ ወይም ደግሞ
የርቀት መቆጣጠሪያ
የምስል ማንሻ ዘዴዎች ለየት የሚያደርገው ነው ማለት ነው ራዳር ማለት ነው።
አክቲቭ እና ፓሲቭ ስንል ሰዎች ግራ እንዳይገባቸው፣ አክቲቭ ማለት በዚህ አሁን በእናንተ አገላለጽ 24 ሰዓት ጨለማም ሳይጋርደው ብርሃንም ሳይል የሚሰራ ማለት ነው።
24 ሰዓት የሚሰራ በዚህ ላይ ደግሞ የራሱ የሆነ ብርሃን ወይም ላይት
የራሱን ብርሃን የሚጠቀም
የራሱን ጨረር በመልቀቅ መረጃ የሚሰበስብ ነው። ፓሲቭ ደግሞ የፀሐይ ብርሃንን ብቻ መሰረት በማድረግ መረጃን ወይም ምስልን መቀበል የሚችል።
ስለዚህ ብርሃን ሲኖር ወይም የፀሐይ ብርሃን ሲኖር ብቻ ነው የሚሰራው።
ፓሲቭ የምንለው በትክክል
ለዛም ነው ፓሲቭ የተባለው፣ የሚተኛበት ጊዜ ስላለ ነው ማለት ነው።
ለዛም ነው
በጣም አሪፍ። እንቀጥል። ኢንሳርን ቴክኖሎጂና የሳርን እስኪ ሁለቱ ያላቸው ዝምድና እናንሳው ግልጽ እንዲሆን አድማጮች፣ ከዛ ከጂኦዴሲ ጋር ያለውን ግንኙነት ይቀጥሉልኛል በዛው።
በጣም ጥሩ። ሳር ማለት መረጃን የሚሰበስብልን ነው ብለናል። ኢንሳር ማለት ደግሞ ያው ሲረዝም እሱም ያው ኢንተርፌሮሜትሪክ ሳር ማለት ነው። ኢንተርፌሮሜትሪክ ሲንተቲክ አፐርቸር ራዳር የምንለው ነው። እና የሳርን መረጃ በመጠቀም በምድራችን ላይ ማንኛውንም ተፈጥሯዊ የሆነ ሰው ሰራሽ እንቅስቃሴዎችን የምናጠናበት የምድራችን ለምሳሌ መበላሸት ወይም ደግሞ ዲፎርሜሽን የምንለው በእንግሊዝኛ ማለት ነው፣ የመሬት መንቀጥቀጥን፣ ቮልካኒክ ኢረፕሽንን፣ ሶይል ኢሮዥንን፣ ላንድ ስላይድ የመሬት መንሸራተትን፣ እነዚህን የምናጠናበት ቴክኒክ ነው ኢንሳር ቴክኖሎጂ ማለት። እነዚህን የራዳር እና ሳር መረጃን በመጠቀም አናሊሲስ ይሰራል ማለት ነው።
ትንታኔ ይሰራል።
ትንታኔን ይሰራና መረጃን ያወጣልናል። ምስልን ይሰራልናል ማለት ነው። በዚህ ዙሪያ ላይ በነገራችን ላይ አንድ ምርምር እየሰራን ነበር። በመሬት መንቀጥቀጥ ዙሪያ ላይ አፋር ላይ የሚከሰት የመሬት መንቀጥቀጥ ይኖራል እና እዛ ላይ ስለ ላንድ ዲፎርሜሽን ወይም ደግሞ የመሬት መናጋት ወይም መበላሸት የምናጠናው ጥናት ነበር። ይሄንን ኢንሳርን ተጠቅመናል። ከአክቲቭ ሳተላይቶች መካከል ሴንቲኔል የሚባል የአውሮፓ ስፔስ ኤጀንሲ ሳተላይት የሚሰበስበው ምስል አለ። እሱን ምስል በመጠቀም የሰራነው ስራ ነበረ። በዚህ በኢንሳር ቴክኒክ ነው የሰራነው እና ጥሩ ውጤትን የምናገኝበት በጣም የፖዚሽን ወይም የቦታን ልኬት በትክክል በሴንቲሜትር አኪሩሲ ማለት በሚቻልበት ደረጃ እያንዳንዱን በምድራችን ላይ የሚከሰቱ ክስተቶችን ለክተን የምናሳይበት ነው እና በዚህ አጋጣሚ ለምሳሌ ባለፈው የተከሰተው የቱርክ መሬት መንቀጥቀጥ ላይ የሆነ የሰራነው ስራ ነበረ። ጥሩ አይነት ውጤት ያገኘንበት ማለት ትክክለኛ በዛ ምድር ላይ የመሬት መንቀጥቀጡን ሁኔታ ያየንበት ሁኔታ ነበረ። ይሄ ማለት እንግዲህ ከኢንሳር ቴክኖሎጂ የምናገኘው ትርፋት ማለት ነው። ጂኦዴሲና ኢንሳር ምን ያገናኛቸዋል የሚለው ጥያቄ ባጭሩ ምንድነው? ጂኦዴሲ ስፔስ ጂኦዴሲ በተሰኘው ክፍሉ የሚጠቀመው አንዱ የኢንሳር ቴክኒክ ነው። ተጨማሪ ቴክኒኮች አሉ ከኢንሳር ውጪ ጂኦዴሲ የሚጠቀመባቸው ቴክኒኮች ማለት ነው። እነሱም እንደ GNSS ግሎባል ናቪጌሽን ሳተላይት ሲስተም የምንለው SLR የምንለው ሳተላይት ሌዘር ሬንጂንግ የምንለው እንደ LLR የምንላቸው አለ፣ ሉናር ሌዘር ሬንጂንግ የምንለው VLBI የምንለው አለ፣ ቬሪ ሎንግ ቤዝላይን ኢንተርፌሮሜትሪ የምንላቸው ግራቪሜትሪ ወንድሜ እንደጠቀሰው እነዚህ አሉ። ሳተላይት አልቲሜትሪ እነዚህ ቴክኒኮች ናቸው ማለት ነው።
አንዳንዶቹን ስንሰማ የቦታ መገኛን ጭምር ማወቂያ ቴክኖሎጂዎች ናቸው።
GNSS
ባለፈው ስናብራራው ስለነበረ ብዬ ነው።
ትክክል።
ለምሳሌ GNSS አንድ ነገር ብቻ አይደለም፣ በውስጡ ሌሎች ነገሮችንም ይዛል ይገልጻል። ስለዚህ እነኚህ ቴክኖሎጂዎችን ሁሉ እንጠቀማለን ማለት ነው።
ወደፊት በምርምሩ ዓለም ውስጥ መቀጠል የሚፈልጉ በዚህ በመሬት ላይ ጥናት የሚያደርጉ ተማሪዎች እንዳሉ ይሰማኛልና ለወደፊት ይህ ሳይንስ እያደገ የመጣ ሳይንስም ከመሆኑ አንጻር ተማሪዎቹ በዚህ ጉዳይ በጣም ጥልቅ ትንታኔና ጥልቅ ጥናት እንዲያደርጉ እኛ እንደ ተቋምም እንደ ግለሰብም ልጆችን የምናግዛቸው መሆኑን ለመግለጽና በጣም አስፈላጊ የሆነ ብዙ ሰው በተግባር ማያውቃቸው ይመስለው ነገር ግን እያንዳንዱ እንቅስቃሴያችን እንደሚታወቀው ሁልጊዜም እንቅስቃሴ አለ። ስለዚህ መሬትም እንቅስቃሴ ላይ ነች። ስለዚህ እያንዳንዱ እንቅስቃሴ በትክክል በስፔስ ቴክኖሎጂ በመታገዝ መለካት እና መተንተን ይገባዋል ማለት ነው እና ይህ ጂኦዴሲ የሚባለው ሳይንስ ወይም ደግሞ መስክ በጣም አስፈላጊና ለሀገራችን እንደ ኢትዮጵያ ላሉ ሀገሮች በጣም አስፈላጊ የሆነ ነገር። ለምን ኢትዮጵያ አቀማመጡ ወጣ ገባ የሆነ ነው፣ ዝቅታም ከፍታም ያለበት ነው፣ የተለያዩ ተፈጥሯዊ ሰው ሰራሽ ነገሮች የሚበዙበት ነው። ስለዚህ ይህንን ነገሮች አጠቃላይ ቀይሶ ወይም ደግሞ በካርታም ለማስቀመጥ ወይም ደግሞ ሌላ መረጃ ለሚፈልግ አካል ለመስጠት በተለይ አሁን ለምሳሌ ዳታቤዝ ለሚያዘጋጁ ሰዎች፣ በጂአይኤስ ለሚጠቀሙ ሰዎች ይህን አይነት ነገሮች የጂኦዴሲ ዳታ እንደ ግብዓት የሚያገለግል ዳታ ስለሚሰጥ ስለዚህ በጣም አስፈላጊ የሆነ ሳይንስ ነው የሚለውን ለመስጠት ነው። መሬት ላይ ካለው በተጨማሪ የስፔስ ቴክኖሎጂን በጣም አብዝቶ የሚፈልግና እያደገ ሲሄድ ለወደፊት የስፔስ ቴክኖሎጂ ባደገ ቁጥር አብሮ የጂኦዴሲው መስክም እያደገ የሚመጣና ብዙ ጥቅሞች መስጠት የሚችል መሆኑን ለማሳየት ነው። አመሰግናለሁ።
ክብራትና ክብራን የሀገር ልጆች በቅየሳና ተያያዥ ጉዳዮች ላይ በሁለት ክፍል ያሰናዳነውን ዝግጅት በዚህ ቋጨን። ሳምንት በአዲሱ ዘመን የመጀመሪያ ሰንበት በሌላ ተዛማጅ ርዕሰ ጉዳይ እንመለሳለን። ባለሙያዎቹን አቶ ናትናኤል አገኘሁንና አቶ ወንዶሰን ምንዳሁንን አመሰገንን። ጌታቸው መላኩ ነበርኩ። መልካም አዲስ ዘመን።
ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ